የአሜሪካ ድምፅ ነው። በ19 በ25ና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮ ሳት ቨርቹዋል ቻናል 57 ዲግሪስ ዌስት በቀጥታ ከዋሽንግተን ዲሲ የሚተላለፍላችሁ የዛሬ ሐሙስ ሚያዝያ 19 2015 ዓ.ም ስርጭታችን ጀመረ። ዓለም አቀፉ የስደት ድርጅት ካለፈው አርብ እስከ ማክሰኞ በነበሩት አምስት ቀናት ብቻ ከ3500 በላይ የ35 ሀገራት ዜጎች ከሱዳኑ ግጭት በመሸሽ ወደ ኢትዮጵያ የድንበር ከተማ መተማ መግባታቸውን አስታውቋል። የዚህ ዘገባ ዝርዝር በምሽቱ ይደመጣል። ሌሎች ቀጠናዊና ዓለም አቀፍ ጉዳዮች የተካተቱበት ምሽት ከአሁኑ ሰዓት ጀምሮ ይጀምራል። ጤና ይስጥልኝ፣ እንደምን አምሽታችኋል? ሳስተናግዳችሁ የማመሻው ደግሞ ሀብታሙ ስዩም ነኝ። ኤልያስ አስማረ ስርጭቱን ከስቱዲዮ ያቀናብርልናል። በምስልና ድምፅ ቅንብር ሲሳይ አሸናፊና ግርማ ደገፋ፣ እንዲሁም የዌብና ማኅበራዊ ድረገጽ ቅንብሩን ደግሞ አበባየው ገበያው ትከውንልናለች። ዋና አዘጋጃችን ጽዮን ግርማ ናት። ዝግጅቶቻችን ከራዲዮና በቴሌቪዥን በተጨማሪ በዌብሳይታችን አምሃሪክ ዳት ቪኦኤ ኒውስ ዳት ካም፣ በፌስቡክ አት ቪኦኤ አምሃሪክ በቀጥታ እየተደመጡ ይገኛሉ። እስከ ምሽቱ አራት ሰዓት ድረስ አብረናችሁንን እናንተም አብራችሁ እንድትሆኑ እንጋብዛለን። አስቀድመን ዋና ዋና የዓለም ዜናዎችን እናሰማችሁ።
ጤና ይስጥልኝ፣ እንደምናመሻችሁ አድማጮች። የምሽቱን የዓለም ዜና የማሰማችሁ ቆንጅ ይታየ ነኝ። በአማራ ክልል የገዢው ብልጽግና ፓርቲ ቅርንጫፍ ጽህፈት ቤት ኃላፊ አቶ ግርማይ ሽጥላ ተወልደው ባደጉበት አካባቢ መገደላቸውን የኢትዮጵያ ጠቅላይ ሚኒስትር አብይ አህመድ በፌስቡክ ገጻቸው አስታወቁ። ጠቅላይ ሚኒስትሩ ነውጠኛ ጽንፈኞች ያሏቸውን አካላት ለግድያው ተጠያቂ አድርገዋል። ጠቅላይ ሚኒስትሩ የአቶ ግርማን መገደል ባስታወቁበት የፌስቡክ ገጻቸው ላይ ከኛ የተለየ ሀሳብ ማሰብ አልነበረበትም ብለው የሚያምኑ ነውጠኛ ጽንፈኞች የፈጸሙት አስነዋሪና አሰቃቂ ተግባር ነው ሲሉ በአጽንኦት ኮንነዋል። አያይዘውም ጽንፈኝነትን በጊዜ ታግለን ካላስወገድነው ወደ መጨራረስ እንደሚወስደን ጉልህ ማሳያ ነው ብለዋል። አቶ ግርማይ ሽጥላ የዛሬ 2 ዓመት የአማራ ክልል የኢንዱስትሪና የኢንቨስትመንት ቢሮ ኃላፊ እጩ ሆነው ሲቀርቡ ለክልሉ ምክር ቤት በተነበበው የሕይወት ታሪካቸው መሰረት የትውልድ ቦታቸው ሰሜን ሸዋ ዞን መሃል ሜዳ ሲሆን የ47 ዓመት ሰው ነበሩ። ዩናይትድ ስቴትስ እና የአፍሪካ ሀገሮች የሱዳን ተፋላሚ ወገኖች የተስማሙበት የ72 ሰዓት ተኩስ አቁም እንዲራዘም ጥረታቸውን አጣድፈው ቀጥለዋል። የአፍሪካ ሀገሮች ሁለቱ ወገኖች እንዲነጋገሩ ላቀረቡት ሀሳብ ከጦር ሰራዊቱ በኩል ይሁንታ እንዳገኙ ነው የተመለከተው። በስልጣን ግብግብ በተጣመዱት በጦር ሰራዊቱና በፈጥኖ ደራሽ ኃይሉ መካከል 2 ሳምንት ሊሞላው በተቃረበው ውጊያ በመቶዎች የተቆጠሩ ሰዎች የተገደሉ ሲሆን ውጊያው የቀጣናውን ጸጥታ ያናጋል የሚል ስጋት አለ። ፈጥኖ ደራሽ ኃይሉ ዛሬ ባወጣው መግለጫ የጦር ሰራዊቱ ኃይሎቻችን ላይ ጥቃት እያደረሰ ነው ሲል ከሷል። የሐሰት አሉባልታ እያሰራጨብን ነው ሲልም አክሏል። ይሁን እንጂ ፈጥኖ ደራሽ ኃይሉ ያወጣው መግለጫ የጦር ሰራዊቱ በምስራቅ አፍሪካ ሀገሮች የልማት በይነ መንግስታት ባለስልጣን ማለት በኢጋድ ቀረበልን ስላለው እቅድ ያነሳው ነገር የለም። አንድ የካርቱም ነዋሪ ለሮይተርስ እንደገለጹት ዛሬ ሐሙስም ከተማዋ ውስጥ ተኩስ እየተሰማ ነው። እኩለ ሌሊት ላይ በሚያበቃው በ72 ሰዓቱ የተኩስ አቁም ውጊያው ሙሉ በሙሉ ባይቆምም ጋብ ብሏል። ባለፉት ጥቂት ቀናት በርካታ የውጭ ሀገር ሰዎች ከሱዳን የወጡ ይሁን እንጂ አሁንም በውጊያው ምክንያት መውጫ ያጡ ብዙዎች እንዳሉ ነው የተነገረው። ጀነራል አብደልፋታህ አልቡርሃን ተኩስ አቁሙ ለተጨማሪ 72 ሰዓታት እንዲራዘምና ተደራዳሪ ልዑካን ወደ ደቡብ ሱዳን ዋና ከተማ ጁባ እንዲልኩ የቀረበውን ሀሳብ መቀበላቸውን የጦር ሰራዊቱ ትናንት ረቡዕ ከመሸ ባወጣው መግለጫ ነው ያስታወቀው። ተፋላሚዎቹ ወገኖች ተኩስ አቁሙን እንዲቀጥሉ ድርድርም እንዲጀምሩ የሚጠይቀውን እቅድ ያዘጋጁት የደቡብ ሱዳን፣ የኬንያና የጅቡቲ ፕሬዝደንቶች መሆናቸውን የጦር ሰራዊቱ መግለጫ አመልክቷል። ጀነራል ቡርሃን ኢጋድን አመስግነው በሀሳቡ ተስማምተዋል ብሏል። ሮይተርስ ለዚህ ዘገባው የኢጋድን አስተያየት አግኝቶ ሊያካትት እንዳልቻለ አስታውቋል። ይህ በዚህ እንዳለ የዩናይትድ ስቴትስ የውጭ ጉዳይ ሚኒስትር አንቶኒ ብሊንከን እና የአፍሪካ ሕብረት ኮሚሽን ሊቀመንበር ሙሳ ፋኪ መሐማት ውጊያው በዘላቂነት የሚያከትምበት መንገድ እንዲፈጠር አብረው ሊሰሩ መወያየታቸውን ትናንት ከዩናይትድ ስቴትስ የውጭ ጉዳይ ሚኒስቴር የወጣው መግለጫ አመልክቷል። የፊታችን ቀዳሜ ሁለት ሳምንት በሚሆነው በዚህ ውጊያ እስካሁን ቢያንስ 512 ሰዎች የተገደሉ ሲሆን ወደ 4200 የሚደርሱ ሰዎች ደግሞ እንደቆሰሉ ተነግሯል። ውጊያውን በመሸሽ ድንበር አቋርጠው የሚሰደዱት ሰዎች ቁጥር እየጨመረ ነው። ወደ ደቡብ ሱዳንና ቻድ ብቻ 270,000 ሰዎች ሊሰደዱ እንደሚችሉ የተባበሩት መንግስታት የስደተኞች ከፍተኛ ኮሚሽን መረጃ ያመለክታል። በተዛመደ ዜና በሱዳኑ ውጊያ የሞቱት ሰዎች ቁጥር በተለያዩ ጤና ነክ ችግሮች ምክንያት መጨመሩ አይቀርም ብለው እንደሚጠብቁ የዓለም የጤና ድርጅት ዋና ዳይሬክተር ዶክተር ቴድሮስ አድሃኖም ተናግረዋል።
On top of the number of deaths and injuries caused by the conflict itself,
በውጊያው ከተገደሉትና ከቆሰሉት በተጨማሪ በወረርሽኞች፣ በክትባት፣ በምግብና በውሃ ጥረት እንዲሁም በመሰረታዊ የጤና አገልግሎቶች መጓደል አሁንም ብዙ ሕይወት ይጠፋል ብለን እንሰጋለን።
ዶክተር ቴድሮስ ትናንት ረቡዕ ጄኔቫ ላይ ለጋዜጠኞች ባደረጉት ገለጻ ባለፉት ዓመታት ብዙ ስቃይ ያሳለፈው የሱዳን ሕዝብ በእነዚህ ባለፉት ቀናት የደረሰበት ደም መፋሰስ ደግሞ እጅግ የሚያሳዝን ነው ብለዋል። በተባበሩት መንግስታት ድርጅት መረጃ መሰረት ግጭቱ ከመቀስቀሱ አስቀድሞ ከሱዳን ህዝብ 1/3 ማለትም ወደ 16 ሚሊዮን የሚጠጋው ህዝብ እርዳታ ጠባቂ ሲሆን በውጊያው ምክንያት ይህ ቁጥር እንደሚጨምር ተሰግቷል። የተጎዱ ሰዎች የደም መፍሰስን ለመቆጣጠር የሚያስፈልገው መሰረታዊ አገልግሎት ቢኖር ኖሮ ህይወታቸው ካለፈው ሰዎች ውስጥ ቢያንስ 1/4 ለማትረፍ ይቻል ነበር ብሎ የዓለም የጤና ድርጅት እንደሚያምን ዶክተር ቴድሮስ አያይዘው ተናግረዋል። መስሪያ ቤታቸው ወደ ሱዳን የሚላክ መድኃኒት፣ ደም፣ የቀዶ ጥገና ህክምና እና ያጣዳፊ ህክምና አቅርቦቶችን እንዳዘጋጀ ገልጸው ደህንነቱ በተጠበቀ ሁኔታ ማድረስ የሚቻልበትን መንገድ እየጠበቅን ነው ብለዋል። ምስራቅ ኮንጎ ሰሜን ኪቡ ክፍለ ሀገር በርካታ መንደሮች ውስጥ ቢያንስ 60 የሚሆኑ ሰዎች አስከሬኖች መገኘታቸውን የሀገሪቱ ባለስልጣናት አስታወቁ። የካሻሊና ካዞሮሆ መንደር ነዋሪዎቹ ባለፉት በርካታ ቀናት M23 በሚባለው ቡድን ታጣቂዎች የተገደሉ መሆናቸውን ቢትዋ የተባለው አካባቢ ምክትል አስተዳዳሪ አይዛክ ኪቤራ ተናግረዋል። ዜናው የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ራዲዮ ጣቢያ የአማርኛ አገልግሎት ነው። ሩሲያ ዛሬ ሐሙስ ማለዳ ደቡባዊ ዩክሬን ሚካኤሎቭ ከተማ ውስጥ ባደረሰችው የሚሳኤል ጥቃት አንድ ሰው ሲገደል ሌሎች 23 ሰዎች መቁሰላቸው ተሰምቷል። የዩክሬን ፕሬዚደንት ቮሎዲሚር ዜሌንስኪ ሩሲያ ዛሬ ሌሊት ሚካኤሎቭ ላይ በአራት ካሊበር ሚሳኤሎች ጥቃት አደረሰች ካሉ በኋላ ሚሳኤሎቹ የተወነጨፉት ከጥቁር ባህር መሆኑን ገልጸዋል። በተያያዘ ዜና የሰሜን አትላንቲክ ቃል ኪዳን ድርጅት ኔቶ ዋና ጸሐፊ የንስ ስቶልተንበርግ ዩክሬን ከህብረቱ አባል ሀገሮችና ከአጋሮቻቸው ቃል ከተገቡላት የጦር መሳሪያዎች ውስጥ 98 ከመቶ እንደደረሷት አመልክተዋል። የኔቶ ዋና ጸሐፊው ዛሬ ብረሰልስ ላይ ባደረጉት ጋዜጣዊ ጉባኤ ኔቶ ከ9 የሚበልጡ የዩክሬን አዲስ ታንከኛ ብርጌዶችን ማሰልጠኑንና ማስታጠቁን ገልጸዋል። የቻይና ፕሬዚደንት ሺ ጂንፒንግና ፕሬዚደንት ዘለንስኪ መወያየታቸው መልካም ዜና መሆኑን የተናገሩት የኔቶ ዋና ጸሐፊ፣ ይሁን እንጂ ውይይቱ የቻይናን የሩሲያን ወረራ ያለማውገዝ አቋም አልቀየረም ብለዋል። የዩክሬን ፕሬዚደንት ከፕሬዚደንት ሺ ጋር በስልክ ለረጅም ጊዜ ውጤታማ ውይይት ማድረጋቸውን ገልጸዋል። ወደ ኪቭና ቤጂንግ መልእክተኞች ለመለዋወጥ ቃል እንደተገባቡም አመልክተዋል። ይህም ሩሲያ ወረራዋን እንድታበቃ ለሚያደርግ የሰላም ድርድር ቅድመ ዝግጅት ሊሆን ይችላል ተብሎ ተወስዷል። በመጨረሻም በዩናይትድ ስቴትስ ይፋ ጉብኝት ያደረጉት የደቡብ ኮሪያ ፕሬዚደንት ዩን ሱንግ ዮል ዛሬ በዩናይትድ ስቴትስ ምክር ቤት ንግግር በማድረግ ጉብኝታቸውን አጠናቀዋል። የዩናይትድ ስቴትስና የደቡብ ኮሪያ ግንኙነት 70ኛ ዓመት እየታሰበ ባለበት በዚህ ወቅት ጉብኝታቸውን ያደረጉት ፕሬዚደንት ዩን ትናንት ረቡዕ ከፕሬዚደንት ጆ ባይደን ጋር ተገናኝተው ተወያይተዋል። ሁለቱ መሪዎች ሰሜን ኮሪያ የደቀነችው ስጋት እየተባባሰ መሄዱን አንስተው ተነጋግረዋል። በይበልጥ የኢኮኖሚ ትብብር ለማድረግ ስለሚችሉበት መንገድ እንዲሁም ከጊዜ ወደ ጊዜ ኃይሏን እያፈረጠመች ያለችውን ቻይና መጋፈጥ ስለሚቻልበት መንገድ መወያየታቸው ተገልጿል። አድማጮች፣ ለዜና የተመደበው ክፍለ ጊዜ እዚህ ላይ ያበቃል። ከቀሪዎቹ የሐሙስ ምሽት ዝግጅቶቻችን ጋር አብራችሁን አምሹ። Voice
ቆንጅታዬን ለዓለም ዜናዎቹ አመሰግናለሁ። በ19 በ25 እና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮ ሰዓት ቨርቹዋል ቻናል 57 ዲግሪስ ዌስት ከዋሽንግተን ዲሲ የሚተላለፍላችሁን የዛሬ ሐሙስ ሚያዝያ 19 2015 ዓ.ም ዝግጅታችን ነው ከአሜሪካ ድምፅ እየተከታተላችሁ ያላችሁት። ዝግጅቶቻችን ከራዲዮ በተጨማሪ በዌብሳይታችን amharic.voanews.com እንዲሁም ደግሞ @voamharic የፌስቡክ ገጻችን ላይ በቀጥታ እየተደመጡ ይገኛሉ። አሁን ወደ ዕለቱ አብይ ዘገባ እንሻገራለን። ከአለፈው አርብ እስከ ማክሰኞ በነበሩት 5 ቀናት ብቻ ከ3500 በላይ የ35 ሀገራት ዜጎች የሱዳኑን ግጭት በመሸሽ ወደ ኢትዮጵያ ድንበር ከተማ መተማ መግባታቸውን ዓለም አቀፉ የፍልሰት ድርጅት IOM አስታውቋል። መተማ ከደረሱ ሰዎች መካከል የሚበዙት የቱርክ ዜጎች እንደሆኑ የተጠቀሱት በኢትዮጵያ የIOM ቃል አቀባይ ቪራይ የዩጋንዳ፣ የኢትዮጵያ፣ የሶማሊያ፣ የሱዳንና የቻይና ዜጎች ደግሞ እንደ ቀደም ተከተላቸው ተከታዮቹን ደረጃዎች እንደሚይዙ አመልክተዋል። IOM ወደ 700 የሚጠጉ የልዩ ልዩ ሀገራት ዜጎችን የመቀበልና የማጓጓዝ ድጋፍ እንዲያደርግ ከኤምባሲዎች በርካታ ጥያቄዎች እንደቀረቡለት የገለጹት ኬቪራይ ያንንም እያከናወነ መሆኑን አስታውቋል። የዚህን ዘገባ ዝርዝር አስቴር ምስጋናው እንደሚከተለው ታቀርብልናለች።
በሱዳን ለሁለት ሳምንታት ገደማ የቀጠለውን ግጭት የሸሹ የልዩ ልዩ ሀገራት ዜጎች ሀገሪቱን ለቀው ከሚወጡባቸው በሮች አንዷ የምዕራብ ጎንደር ዞን የድንበር ከተማ መተማ ናት። በዚህችው የድንበር ከተማ የሚከናወነውን የክትትል ስራ ከፍ ባለ ደረጃ መቀጠሉን የገለጸው ዓለም አቀፍ የፍልሰት ድርጅት IOM በመግባት ላይ ያሉ የልዩ ልዩ ሀገራት ዜጎች ቁጥር እየጨመረ መሆኑን አስታውቋል። የድርጅቱ የኢትዮጵያ ቃል አቀባይ ኬ ቪራይ ለአሜሪካ ድምጽ እንዳብራሩት የየዕለቱ አሃዝ እየጨመረ መምጣቱን ያሳያል።
Over the last 5 days there was an upward increase of 200 arrivals.
ባለፉት 5 ቀናት በየቀኑ የሚገቡት ሰዎች እየበዙ ነው። እንደ አውሮፓውያን አቆጣጠር ሚያዝያ 21 እና 22 ቀን የተመዘገበው ቁጥር በቀን 200 ነበር። በቀጣዩ ቀን ሚያዝያ 23 ግን የአሃዝ ከፍ ብሎ የገቡት ሰዎች ቁጥር ከ350 በላይ ሆኗል። ሚያዝያ 24 ቀን ብቻ ደግሞ ከ1500 በላይ ሰዎች ገብተዋል። ለመጨረሻ ጊዜ መመዝገብ በቻልንበት ሚያዝያ 25ም ከ1300 በላይ ሰዎች ገብተዋል።
ካለፈው አርባ አንስቶ በነበሩት 5 ቀናት ብቻ ከ3500 በላይ ሰዎች የሱዳንን ግጭት በመሸሽ ወደ ኢትዮጵያ የድንበር ከተማ መተማ መግባታቸውን እኚሁ የዓለም አቀፍ የፍልሰት ድርጅት የኢትዮጵያ ቃል አቀባይ ኬቪራይ ተናግረዋል። የየትኞቹ ሀገራት ዜጎች በብዛት እንደሚገኙም አብራርተዋል።
Between 21 to 25 April, those arrivals consisted of a majority Turkish nationals. Second would be Ugandan nationals. And then we have Ethiopian nationals.
መተማ ከገቡት ውስጥ የሚበዙት የቱርክ ዜጎች ሲሆኑ የዩጋንዳ፣ የኢትዮጵያና የሶማሊያ ዜጎች እንደ ቀደም ተከተላቸው የሚቀመጡ ናቸው። በመጨረሻም ጥምር ዜግነት ያላቸው ሱዳናውያን እንዲሁም ደግሞ የቻይና ዜጎችም ይገኛሉ።
IOM ወደ 700 የሚጠጉ የልዩ ልዩ ሀገራት ዜጎችን የመቀበልና የማጓጓዝ ድጋፍ እንዲያደርግ ከኤምባሲዎች በርካታ ጥያቄዎች እንደቀረቡለት የገለጹት ኬቪራይ የድጋፍ ጥያቄውን ተቀብሎ በማከናወን ላይ እንደሚገኝ አስረድተዋል። ይህም ወደ መተማ የገቡትን የልዩ ልዩ ሀገራት ዜጎች ወደ ጎንደር ከተማና ወደ አዲስ አበባ መጓጓዝን እንደሚጨምር ጠቅሰዋል። በተለይ በማቆያ ስፍራዎች የውሃ፣ የንጽህና መጠበቂያ፣ የምግብ፣ የመጠለያና የሕክምና አገልግሎት ከፍተኛ ፍላጎት መኖሩን ዓለም አቀፍ የፍልሰት ድርጅት IOM ጠቁሟል። ከዚሁ ከምዕራብ ጎንደር ጋር በተያያዘ ሌላ ዜና ሱዳን አሁን የገጠማትን ወቅታዊ ችግር ተከትሎ ኢትዮጵያና ሱዳን በይገባኛል የሚወዛገቡባቸውን የድንበር አካባቢዎች የኢትዮጵያ መከላከያ ሰራዊት ተቆጣጥሮታል በሚል በአንዳንድ የብዙሃን መገናኛ የተላለፈው መረጃ ከእውነት የራቀ መሆኑን የአካባቢው ባለስልጣናትና ነዋሪዎች ገለጹ። በአማራ ክልል የምዕራብ ጎንደር ዞን ዋና አስተዳዳሪ አቶ ቢክስ ወርቄ የኢትዮጵያ መከላከያ ሰራዊት ከግጭቱ በፊት ከነበረበት ቦታ አልተንቀሳቀሰም ሲሉ ለአሜሪካ ድምጽ አስታውቀዋል።
በምንም አይነት መንገድ እናረጋግጥልሽ አሽካም ይሁን ከሌላ አካባቢ የኢትዮጵያ ጦር ከዚህ በፊት ከነበረበት አንድ ኢንች ያልተንቀሳቀሰ።
በሱዳን በቀጠለው ግጭት በርካታ ሀገራት ዜጎቻቸውን ለማስወጣት በሚያደርጉት ርብርብ የኢትዮጵያ መከላከያ ሰራዊት በድንበር አካባቢ ለውጭ ሀገራት ዜጎች ከሚያደርገው ልዩ ጥበቃ ውጭ ምንም አይነት ቦታ የመውረር እንቅስቃሴ አለማድረጉን ያረጋገጡት አቶ ቢክስ ወርቄ የኢትዮጵያ መንግስት የሱዳን ህዝብ አሁን የገጠመውን ችግር በሰላማዊ መንገድ ለመፍታት የሚጥር እንጂ አጋጣሚውን ተጠቅሞ የሚጎዳ ተግባር አይፈጽምም፣ ደግሞም አልፈጸመም ብለዋል።
መሬት የማስለቀቅ ሁኔታ አይደለም ያለው። መሬት የማስለቀቅ ተጠቅሞ ይረዳል እንጂ የኢትዮጵያ ሱዳኑን ሁኔታ በሰላማዊ መንገድ እንዲቋጭ ስራ ይሰራል እንጂ ጭራሽ ይህንን የሚያባብስ ነገር በፍጹም ሊሆንም አይችልም። እንደዚህ አይነት ግንባታማ አይደለም የተገነባበት፣ ኢፒክሱም አይፈቅድም። የኢትዮጵያ መንግስት በተለይ አጎራባች ህዝቦችም ይህንን ሁኔታ የሚፈቅዱበት አይደለም ያለው።
አቶ አለሙ አወቀ ሲያ ተብላ በምትጠራው በሱዳን ክልል ውስጥ ያለች አንዲት የድንበር ከተማ በአማካይ ከ18 ኪሎ ሜትር ርቀት ላይ በምትገኘው መተማ ወረዳ ቱመት መንዱቃ ቀበሌ ነዋሪ ናቸው። አልፋሽጋ በመባል የሚታወቀውንና የሱዳን ወታደሮች ይኖርበት የነበረውን የጦር ካምፕ በቅርብ ርቀት እንደሚያውቁት ገልጸው የሱዳንን የእርስ በርስ ግጭት ተከትሎ የኢትዮጵያ መከላከያ ሰራዊት ሰሞኑን ምንም አይነት እንቅስቃሴ ሲያደርግ አለመመልከታቸውን ለአሜሪካ ድምፅ አረጋግጠዋል።
እኛም እንደ መንግስት ብቻ ሳይሆን እንደ ህዝብ በጉርብትና ማብረን ስንኖር እኔ ሰሞኑን እንዲህ አይነት የተፈጸመ ነገር ያለ አይመስለኝም። አካባቢያችንም በደንብ ስለምናል። እኔ አሁን ይሄ አልፋሽጋ የተባለ ቦታ እኮ ከኛ ቀበሌ ጋራ የሚዋሰን የነሱ ቀበሌ ዙሪያ መሬት አካባቢ ነው።
በሱዳን በሚካሄደው የሁለት ተፋላሚ ኃይሎች ውጊያ ልዩ ልዩ ሀገራት በኢትዮጵያ መተማ በኩል ዜጎቻቸውን እያስወጡ ባሉበት በአሁኑ ሰዓት የአሜሪካው ፕሬዚዳንት ጆ ባይደን ዜጎቻቸው በሰላም እንዲወጡ በማገዛቸው ምስጋና ካቀረቡላቸው ሀገራት መካከል ኢትዮጵያ አንዷ ናት። በተመሳሳይ በኢትዮጵያ የሚገኘው የአሜሪካ ኤምባሲም ባልደረቦቻቸው በሰላም ከሱዳን እንዲወጡ ላደረገው የኢትዮጵያ መንግስትና የኢትዮጵያ መከላከያ ሰራዊት ምስጋና ማቅረቡ ይታወሳል። ለአሜሪካ ድምጽ አስቴር ምስጋናው ባህር ዳር።
በመከታተል ላይ የምትገኙት ከአሜሪካ ድምፅ ራዲዮ የሚቀርብላችሁን የምሽቱን ስርጭት ነው። ቀደም ብለን የሰማነው ደግሞ የዕለቱን አብይ ርዕስ ዘገባ ነበረ። አስቴር እናመሰግናለን። የትንታኔው መጽሔት ይቀጥላል። በሱዳን ጦር ጠቅላይ አዛዥ ጀነራል አብዱልፈታህ አልቡርሃን ሰራዊትና በጀነራል ሐምዳን ዳገሎ ወይም ሐመቲ ጦር መካከል ለ12 ቀናት ሲካሄድ የቆየ ውጊያ ጋብ በማለቱ በርካታ የአገሪቱና የውጭ አገር ዜጎች ሱዳንን ለቀው በመውጣት ላይ ናቸው። ከሮይተርስና ከአሶሺየትድ ፕሬስ የደረሰንን የሱዳንን ውሎ የሚመለከቱ ዘገባዎችን እንግዶ ወልዴ እንደሚከተለው አቀናብሯቸዋል።
በሱዳን አንጻራዊ ጸጥታ በመስፈኑ በካርቱምና ኦምዱርማን ከተሞች የሚገኙ በርካታ ነዋሪዎች ምግብና ውሃ ፍለጋ ከቤታቸው ወጥተዋል። እየተካሄደ ባለው ውጊያ ምክንያት ላለፉት በርካታ ቀናት በቤታቸው ተደብቀው የነበሩት ነዋሪዎች በዳቦ ቤቶችና የሸቀጥ ሱቆች ተሰልፈው ታይተዋል። ፋት አልራህማን የኦምዱርማን ነዋሪ ነው።
ናዝ መክሉብ አላምሮም ናዝ ባክፉ ሱፍ ረቂብ ባክፉ ሱፍ በንዚን።
ሰዎች ምንም ማድረግ የማይችሉበት ሁኔታ ውስጥ ናቸው ያሉት። የሚረዳቸው ይሻሉ። ለዳቦ ለነዳጅ ሰልፍ ይዛሉ። ዳቦም ሆነ ነዳጅ ግን የለም። ጸጥታው የተረጋጋ አይደለም። በጤና አገልግሎቶች በኩል ያለው ሁኔታ መጥፎ ነው። የታመሙ አሉ። በጦርነቱ የተጎዱም አሉ። እናም ደግሞ ሕክምና እያገኙ አይደለም። ለነዳጅ ነው የተሰለፍ ነው። ነገር ግን ማግኘት አልቻልንም። መጓጓዣም የለም።
የተኩስና የፍንዳታ ድምፅ መሰማቱ ቀጥሏል። ነዋሪዎች ግን ግጭቱ በተወሰኑ ቦታዎች እየተካሄዱ መሆናቸውን ይናገራሉ። በወታደራዊ ዋና መስሪያ ቤቶች፣ በማዕከላዊ ካርቱም በሚገኘው ሪፐብሊካን ቤተ መንግሥትና ከናይል ወንዝ ባሻገር በሚገኘው ኦምዱርማን ባሉ ወታደራዊ ሰፈሮች ግጭቱ እንደቀጠለ ነዋሪዎች ይናገራሉ። 12ኛ ቀኑን በያዘውና በሁለት ተፎካካሪ ጀነራሎች መካከል እየተካሄደ ባለው ውጊያ ምክንያት ቀድሞውንም በሰብአዊ እርዳታ የሚኖረው 46 ሚሊዮን የሚሆነው አንድ ሦስተኛ የሱዳን ሕዝብ ከፍተኛ ችግር ውስጥ ይገኛል። ጦርነቱን ሽሽት ሱዳንን እየለቀቁ ካሉት ውስጥ አብዛኞቹ እየሄዱ ያሉት ወደ ቻድ እንደሆነ ለማወቅ ተችሏል። የተመድ የስደተኞች ከፍተኛ ኮሚሽን እንደሚለው እስካሁን 20 ሺህ የሚሆኑ ሱዳናውያን ቻድ ገብተዋል። ግጭቱ እየተባባሰ ከመጣ መፈናቀሉ እንደሚጨምር ኮሚሽኑ አስታውቋል። በቻድ የሚገኙት የኮሚሽኑ ወኪል ሁኔታው የሚባባስ ከሆነ 100 ሺህ የሚሆኑ ሱዳናውያን ወደዛች አገር ሊሸሹ እንደሚችሉ ግምታቸውን አስቀምጠዋል። ከዚህ በፊት በሱዳን በነበሩት ግጭቶች ምክንያት 400 ሺህ ሱዳናውያንን በማስተናገድ ላይ ያለችው ቻድ አዲስ ስደተኞችን ተቀብላ ለማስተናገድ በቂ አቅርቦት እንደሌላት ተነግሯል። ሱሪያ ሃሩን ስላወጣጧ ትናገራለች።
ሰነጃይን ሚነ ሱዳን ለአኑ ጅኑ ተረዶን አረብ
የአረብ ሚሊሻዎች መጥተው መንደራችንን ካጠቁ በኋላ እኔና ቤተሰቤ ጥለን ሸሸን። እዚህ ድረስ የመጣ ነው ራሳችንን ለማዳን ነው። አሁን ደህንነታችን የተጠበቀ ቢሆንም የምግብና የውሃ እጦት ችግር ገጥሞናል። መጠለያ ስለሌለን የአየር ሁኔታም ከብዶብናል።
በሌላ በኩል ጦርነቱን በመሸሽ ላይ ያሉ በርካታ ሱዳናውያን በግብጽ ድንበር አቅራቢያ እና በዋናው የአውሮፕላን ጣቢያ በመሰባሰብ ላይ ናቸው። የአይን እማኞች እንደሚሉት ካለ በቂ ምግብና መጠለያ ከአገሪቱ ለቆ ለመውጣት በርካቶች ለቀናት በመጠባበቅ ላይ ናቸው። ለሶስት ቀናት የታወጀውን የተኩስ ማቆም ተከትሎ በመዲናዋ ካርቱም የነበረው ውጊያ ጋብ ብሏል። የተኩስ ማቆም ቀጣይነት ግን አስተማማኝ ባለመሆኑ የውጊያውን ጋብ ማለት እንደ ጥሩ አጋጣሚ በመጠቀም በርካቶች ሱዳንን ለቀው በመውጣት ላይ ናቸው። መሐመድ አድሊ የተባለው ግብጻዊ ተማሪ በሰላም ወደ አገሩ በመግባቱ ደስተኛ ነው።
ጠዋት በነቃህ ቁጥር ተኩስ ነው የምትሰማው። በሁሉም ቦታ ተኩስ አለ። ተባራሪ አራት ጥይት ቤቴ ገብቶ እግዚአብሔርን ያዳነኝ። አሁን ዋናው ነገር አገራችን ግብጽ ገብተናል። እንደ እግዚአብሔር ፍቃድ ነገሮች ይረጋጋሉ።
በበረሃ ላይ 15 ሰዓታት የሚወስደውን አድካሚ የመኪና ጉዞ አድርገው በርካቶች ፖርት ሱዳንና አርኪን በተሰኘው ወደ ግብጽ ማቋረጫ ድንበር ላይ ደርሰዋል። በሱዳን ያለውን ኤምባሲዋን ወደ ሌላ ቦታ ማዞሯን ግብጽ ትናንት አስታውቃለች። አንድ ኤምባሲ ሰራተኛ በሳምንቱ መጀመሪያ ላይ የተገደለባት ግብጽ ተዘዋውሯል የተባለው ኤምባሲ የት እንደሚገኝ አላስታወቀችም። እስካሁን 512 ሲቪሎችና ተዋጊዎች እንደተገደሉና 4200 ደግሞ እንደተጎዱ የአገሪቱ የጤና ሚኒስቴር አስታውቋል።
እንግዲህ ወልዴን ለቀደመው ዘገባ አመሰግናለሁ። በመቀጠል ደግሞ ወደ ደቡብ ኢትዮጵያ እናቀናለን። በደቡብ ክልል ደቡብ ኦሞ ዞን ሰላማጎ ወረዳ በቦዲና ድሜ ብሔረሰቦች መካከል በተቀሰቀሰ ግጭት 14 ሰዎች መገደላቸውን የአሜሪካ ድምፅ በስልክ ያነጋግራቸው የሃና ከተማ ነዋሪዎች ገልጸዋል። አለመግባባቱ የተጀመረው በሁለት ሰዎች ግድያ እንደሆነ የጠቀሰው የዞኑ የሰላምና ጸጥታ መምሪያ ችግሩ በቦዲና ዲማ ብሔረሰቦች መካከል ተስፋፍቶ 11 ሰዎች መገደላቸውንና 6 መቁሰላቸውን አረጋግጧል። የሐዋሳው ዘጋቢያችን ዮናታን ዘብዴዎስ የዚህን ዘገባ ዝርዝር ይነግረናል።
በደቡብ ክልል ደቡብ ኦሞ ዞን ሰላማጎ ወረዳ ውስጥ የምትገኘው ሃና የተባለች ከተማ ነዋሪ የሆኑት ስማቸውን እንዳንጠቅስ ጠየቁን አንድ ነዋሪ የታጠቁት ጥቂት ግለሰቦች ምክንያት የተነሳው ግጭት ወደ ጎሳ ግጭት ከተለወጠ በኋላ እርስ በርስ በተደረገ የተኩስ ልውውጥ የወረዳውን የመንግስት ስራ ኃላፊን ጨምሮ ሰዎች መገደላቸውን ተናግሯል።
በትክክል አሁን ከአርብቶ አደሩም ከተማም ከአርሶ አደሩም አንድ ላይ ወደ 14-15 ሞት ነው የሚባለው። አንዱ ያጠራጥራል አርብቶ አደሩ አካባቢ ላይ ስለሆነ ቁስለኛ ነው ሞቷል አልሞትም የሚባል ነገር ስላለ 14-15 አካባቢ ይደርሳል።
ለግጭቱ መንስኤ ነው ያሉትን እኚህ ግለሰብ ሲያስረዱ ታጥቀው መንገድ ላይ አድፍጠው የሚጠብቁ ሰዎች በሞተር ሳይክል ሲሄዱ የነበሩ ሰዎችን መግደላቸውና የተገደሉባቸው ጎሳ አባላት ለበቀል በመነሳታቸው ግጭቱ ተስፋፍቶ ወደ ሁለት ጎሳዎች ግጭት መቀየሩን ይናገራሉ።
ሶስት ነበሩ በአንድ ሞተር ላይ ሲሄዱ የነበሩት፣ ሁለቱ ተገደሉ። አንዱ ያመልጥና መረጃ ይሰጣል ለሌሎቹ ለድሜዎችም ለዚህ ለወረዳ መምራርም። ከዚህ ከወረዳ መምራር የፖሊስ አካላት ተነስተው ለማረጋጋትና አስከሬን ለማንሳት ሲሄዱ በሄዱት ላይ የድሜ ወጣቶች ሞተር ላይ ወጥተው በቀል ለበቀል ወደ ሳይ ሲመጡ ፖሊሶቹን መንገድ ላይ ያገኙና አንድ አርብቶ አደር ፖሊስ አብሯቸው ስለነበረ በሱ ላይ የተኮሱት ጥይት ሌላኛ ጓደኛቸውን አባል የመቁሰል አደጋ ፈጥረው ወደ ታች ወደ አርብቶ አደሩ እንደወረዱና እነሱም ከዚህ ከከተማም ደግሞ የተወሰኑ ሶስት ሰዎች በስም ይጠቅሳሉ ተባብረው ሄደው በማሳ ላይ በሃና ከተማ ቅርበት ላይ እርሻ በማረስ ላይ የሚገኙ አርብቶ አደሮችን በማሳቸው ላይ እያሉ ነፍሰ ጡር ሴት፣ ልጃገረድ እና ህጻናትን በግፍ ጨፍጭፎ ገለዋል።
ሌላ የአይን እማኝ ነኝ ያሉትና ስማቸውን እንዳንጠቅሰ ጠየቁ አንድ የአካባቢው ነዋሪም
እዛ ወደዛ እየሄዱ አጋጣሚ መንገድ ላይ ጠብቆ ነበር ሰው ስለነበር በነሱ ያተገደሉ። አጋጣሚ አንዱ ማቸው አመራር ነበር፣ የወረዳ አመራር። አንደኛው ደግሞ የባላባት ልጅ ነበር። እንደገና የተበቃይ ቤተሰብ ደግሞ ከተማ ነው ጦሩ ከተማ ላይ ድብደባ ነው የደረሰው።
የተገደሉበት ምክንያት ምንድን ነው? የመጀመሪያዎቹ ሁለት ሰዎች
ምንም የለም በቃ ዝም ብሎ በፍታ ነው በአድፍጠው በሚጠብቁ ሰዎች ተገደሉ። ምክንያቱ ያው አይታወቅም።
የዞኑ ሰላምና ጸጥታ መምሪያ ኃላፊ አቶ ታደስ ካዬ በሁለት ሰዎች ግድያ የተጀመረው ችግር በቦድና በዲሜ ጎሳዎች መካከል ተስፋፍቶ ሰዎች መገደላቸውና መቁሰላቸውን አረጋግጧል።
ሰውን ባለን መረጃ መጀመሪያ ያው ሁለት ወደ አመራርና ለማድረግ ከተገደደ እንደገና በአጋጣሚ በምንድን ነው ወደ ቦዲ ሄደው አጠፋ የመለሰዎች ወደ አንድ ቦዲ ነው የተገደለ እና ግን እነሱ ከተማ መጥቶ እንትን ካሉ በኋላ ከተማ ከቦ ከተማን እየተኮሱ ምን እያሉ እንትን ካሉ በኋላ በውስጥ የነበሩ አካላት ያን ሲከላከሉ ቢያንስ ወደ ስድስት ሰው ቆስሏል። በአጠቃላይ የሞተ አደጋ ወደ 11 ሰው ነው የሞተው።
ማንነታቸው እንዳይጠቀስ ጠየቁ። ሌላ አስተያየት ሰጭ በበኩላቸው የቆሰሉ ሰዎች መኖራቸውም ገልጿል።
ቆስለኛ ወደ 7 ደርሷል።
በሃና ከተማ ውስጥ አንድ ነፍሰ ጡር እናት ከባሏ ጋር በቤታቸው ውስጥ እንደተገደሉና ህፃን ልጃቸው ግን ተደብቆ መትረፉን ተናግሯል።
አንድ መምህር ከነ ባለቤቱ ከነ ነፍሰ ጡር ባለቤቱ እና ከነ ልጁ ወንድም ነፍሰ ጡር ሴና ኦልሬዲ ዘቶል 15 ቀንና 20 ቀን ይቀራል ነው የሚባለው። እሷን ጀምሮ የወንድም ልጅ ጀምሮ ተገሏል። ግን አንድ ልጅ እዛው በመሀላቸው የራሳቸው ልጅ የነበረ ቤት ውስጥ እንደምንም አልጋ ተደረብሶ ታመን ሚኒሞም ቤት ተርፏል። ተደብቆ ራሱ
የመንግስት ጸጥታ ኃይሎች አከባቢውን ያረጋጉ ቢሆንም በሃና ከተማ የሚኖሩ ዜጎች በታጠቁ ሰዎች ጥቃት ደርስብናል በሚል ስጋት ውስጥ መሆናቸውን ተናግሯል።
ከሰኞ እስካሁን ድረስ ያው ተረጋግቷል። ኃይልም ገብቷል። ከክልልም ኮሚሽነሮች መጥተዋል። የማረጋጋት ስራ እየተሰራ ነው ያለው። አርብቶ አደሩ ያው በሄደበት እስካሁን ድረስ ተመልሶ ጥቃት ለማድረስም አልሞከረም። ግን የሚያሰጋው ነገር ምንድን ነው? አሁን የኃይል ሚዛን የሰራዊት ኃይል ሚዛን ስላለ ህብረተሰቡ እየፈራ ያለው ከዚህ በፊትም ሲያደርጉት እንደነበሩት በወንዝ አካባቢ በመንገድ እንቅስቃሴ ላይ ግድያ ይፈጽማሉ የሚል ስጋት ነው ያለው።
የዞኑ የሰላምና የጸጥታ መምሪያ ኃላፊ አቶ ታደሰ በበኩላቸው ወንጀል ፈጻሚዎች በህግ እንዲጠየቁ ከህብረተሰቡ ጋር ውይይት መጀመራቸውን ተናግሯል። ለአሜሪካ ድምጽ ራዲዮ ዮናታን ዘብዲዮስ ሐዋሳም።
ዮናታን ዘብዴዎስ እናመሰግናለን። በመቀጠል ደግሞ ወደ ሰሜን ኢትዮጵያ መቀሌ እንሻገራለን። የሁሉም ኢትዮጵያ ክልሎች ርዕሳነ መስተዳደርና የሁለቱ የፌዴራል ከተሞች ከንቲባዎች በዛሬው ዕለት በትግራይ ክልል ጉብኝት ሲያካሂዱ ልዑካኑ የመሩት የብልጽግና ፓርቲ ምክትል ፕሬዚደንት አቶ አደም ፋራህ በክልሉ ዳግም ግንባታ ሂደት ፓርቲያቸውና መንግስታቸው በቁርጠኝነት እንደሚሰራ አስታውቀዋል። የአማራ ክልል ርዕሰ መስተዳደር ዶክተር ይልቃል ከፋለና የአፋር ክልል ርዕሰ መስተዳደር አቶ አወል አርባ የትግራይ ክልል አመራሮችና የማህበረሰብ ተወካዮች የባህር ዳር ከተማንና ሰመራን እንዲጎበኙ ጋብዘዋል። የትግራይ ክልል ጊዜያዊ አስተዳደር ፕሬዚደንት ጌታቸው ረዳም በየርዕሳነ መስተዳደሮቹ የቀረበላቸውን ግብዣ መቀበላቸውን ገልጸዋል። የዚህን ዘገባ ዝርዝር ሙልጌታ ጽባ ያሰማናል።
በብልጽግና ፓርቲ ምክትል ፕሬዚደንት አቶ አደም ፋራህ የተመራ የኢትዮጵያ ፌዴራላዊ ክልሎች ርዕሳነ መስተዳደር እንዲሁም የአዲስ አበባና የድሬዳዋ ከተሞች አስተዳደር ከንቲባዎች ልዑካን ዛሬ ሐሙስ ሚያዝያ 19 ቀን 2015 ዓ.ም ወደ ትግራይ ክልል በመምጣት ያደረጉት ጉብኝት ከሰላም ስምምነቱ በኋላ ግንኙነትን የማደስና አጋርነት የማሳየት ዓላማ እንዳለው ባለፈው እሁድ ጦርነት ይብቃ ሰላምን እናጽና በሚል መሪ ቃል በወዳጅነት ፓርክ በተከናወነው የውቅናና የምስጋና መርሃ ግብር ላይ በጠቅላይ ሚኒስትር አብይ አህመድ ተገልጿል። ልዑካኑ በጦርነቱ ተፈናቅለው በመቀለ ከተማ የሚገኙ ተፈናቃዮች እንዲሁም በውቅሮ ከተማ በጦርነቱ ጉዳት የደረሰባቸው ሰማያታ የእብነበረድ ፋብሪካና ሼባ የቆዳ ውጤቶች ፋብሪካ ያሉበት ሁኔታ ተመልክተዋል። ጉብኝቱን የመሩት የብልጽግና ፓርቲ ምክትል ፕሬዚደንት አቶ አደም ፋራህ ለተደረገላቸው አቀባበል አመስግነው በሰሜን ኢትዮጵያ ጦርነት በትግራይ በአፋርና በአማራ ክልሎች የወደሙ ተቋማትና መሰረተ ልማቶች ዳግም ለመገንባት ፓርቲያቸውና መንግስታቸው በቁርጠኝነት እንደሚሰራ አስታውቀዋል።
በጦርነቱ ምክንያት የደረሰው ጉዳት ከፍተኛ ቢሆንም እኛ ኢትዮጵያውያን ከተባበርን በአጭር ጊዜ ውስጥ ከበፊቱ በተሻለ መልኩ መገንባት ይቻላል። የኢትዮጵያ ሕዝብ በጦርነቱ የተጎዱ የትግራይ የአማራና የአፋር አካባቢዎች መልሶ ለመገንባት በሚደረገው ጥረትም የድርሻውን ለማበርከት ያለውን ዝግጁነት በተለያዩ አጋጣሚዎች ሲያረጋግጥ ቆይቷል። በዛሬው ዕለት የሁሉም ክልል ርዕሰ መስተዳድሮች እና የሁለቱ ከንቲባዎች በዚህ መርሃ ግብር ላይ መሳተፍም የኢትዮጵያ ሕዝብ ምን ያህል የተጎዱ አካባቢዎች መልሶ ለመገንባት በሚደረገው ጥረት የበኩሉን አስተዋጽኦ ለማበርከት ዝግጁ እንደሆነ የሚያሳይ ነው።
የትግራይ ክልል የፖለቲካ ኃይሎች በአገር አቀፍ የምክክር መድረክ እንዲሳተፉም አቶ አደም ፋራህ ጥሪ አቅርበዋል። የአማራ ክልል ርዕሰ መስተዳደር ዶክተር ይልቃል ከፋለም በአማራና በትግራይ ክልሎች በተፈጠረው ቁርሾ በሰው ህይወትና በንብረት ላይ ከፍተኛ ኪሳራ እንደደረሰ አውስተው ካሁን በኋላ ችግሮቻችን በሰላማዊ መንገድ ለመፍታት ዝግጁ ነን ብለዋል። የትግራይ ክልል ጊዜያዊ አስተዳደር አመራሮችና የማህበረሰብ ተወካዮች ባህር ዳር ከተማን እንዲጎበኙ የግብዣ ጥሪ አቅርበዋል።
አውቃለሁ በትግራይና በአማራ በኩል ብዙ ነገር ተዘግቶ እንደቆየ። ስለሆነም አሁን የጭነት ትራንስፖርት ያለምንም ችግር እንቅስቃሴ አለ። ከዛሬም ጀምሮ እየተነጋገርን በሽሬ ጎንደር እና በወልዲያ ደሴ ከመቀሌ የሚሄደው የህዝብ ትራንስፖርትም እንዲጀመር በእናንተ በኩል ጥሬን እያስተላለፍ እኛም የምንችለውን የደህንነት ስጋት እንዳይገባችሁ የምናደርግ መሆኑን ለማረጋገጥ እወዳለሁ። በአማራ ክልል ህዝብ እና መንግስት ያለንን ልዩነት በቁርጠኝነት በሰላምና በውይይት ለመፍታት የተዘጋጀነ መሆኑን መግለጽ እፈልጋለሁ። ይሄ የቆየ ቁርሾ ስርዓት ባለው መንገድ ደረጃ በደረጃ እየተነጋገርን እየተወያየን በሰለጠነ አግባብ ችግሩን እንዳያገረሽም እንዳይደገምም መፍታት የምንችልበት አቅም አለ። ስለሆነም ወንድሜን አቶ ጌታቸውን እና አመራሩን የህዝብ ተወካዮችን የሃይማኖት አባቶችን በቅርብ ወደ ባህር ዳር እንድትመጡ እና እንድንነጋገር ጥሬን ማቅረብ እፈልጋለሁ።
በተመሳሳይ የአፋር ክልል ፕሬዚደንት አቶ አወል አርባ የትግራይ ክልል ጊዜያዊ አስተዳደር አመራሮችና የህዝብ ተወካዮችን ወደ ሰመራ ከተማ ጋብዘዋል። የትግራይ ክልል ጊዜያዊ አስተዳደር ፕሬዚደንት አቶ ጌታቸው ረዳ ከሁለቱም ክልሎች የቀረበላቸውን የግብዣ ጥሪ እንደሚቀበሉ ገልጸዋል። አመራሮቹ ወደ ትግራይ ክልል በመምጣት አጋርነታቸውን በማሳየታቸው ምስጋና አቀረበዋል።
ቻለ መጠን የተባሉ ችግሮች ናቸው። ችግሮቹን በመተማመን መንፈስ መፍታት መቀጠል መቻል አለብን። ዋናው ነገር ከሌሎች አካባቢዎች የቀረቡ እንገናኝ የሚሉ ጥሪዎች መገናኘት ግዴታችን ነው። የትኛውን ቦታ መገናኘት ግዴታችን ነው። በዚህ አጋጣሚ ስለመጣችሁ ምስጋናችን ከፍ ያለ ነው። የትግራይ ህዝብ ምልክቶች አይቶ የደረሰውን የጥፋት መጠን፣ የተፈናቃይ ሁኔታ በተወሰነ መልኩ አይተን፣ ግን ደግሞ የሰው ፈገግታ ከምንም ነገር በላይ ይሄ ነገር በዘላቂነት ለመፍታት የሚያስችለን እድል ተፈጥሯል የሚል ስሜት ስለሆነ ያን ስሜት አጠናክረን የምንገፋበት ነው የሚሆነው።
ለትግራይ ክልል ዳግም ግንባታ የተለያየ መጠን ያለው ገንዘብ ጠቅሰው ቃል የገቡ ያሉ ሲሆን በዛሬው ዕለትም ያስረከቡ ክልሎች ነበሩ። የሁሉም ክልሎች ርዕሳነ መስተዳድርና የሁለቱ ፌዴራላዊ ከተሞች ከንቲባዎች በትግራይ ያካሄዱት የአንድ ቀን ጉብኝት ማምሻውን በማጠናቀቅ ወደ አዲስ አበባ ተመልሰዋል። ለአሜሪካ ድምጽ ሙልጌታ ጽብሃም መቀለም።
ሙልጌታ ጽባን አመሰግናለሁ። በመቀጠል ወደ አዲስ አበባ እናቀናለን። ካለፈው ሰኞ ጀምሮ በዲጂታል የክፍያ ስርዓት እየተከናወነ ያለው የነዳጅ ግብይት በአዲስ አበባ ማደያዎች ከፍተኛ መጨናነቅን በመፍጠሩ ለስራ ሰዓት ብክነት እየዳረጋቸው እንደሆነ አሽከርካሪዎች ለአሜሪካ ድምፅ ተናግረዋል። የነዳጅ ማደያ ሰራተኞች ደግሞ በስራ ላይ የዋለው የዲጂታል የነዳጅ ግብይት ስርዓቱ እንዲህ አይነት ችግር እንዳይፈጠር በአንዴ ሳይሆን በሂደት መተግበር ነበረበት በማለት ተናግረዋል። የትራንስፖርትና ሎጂስቲክ ሚኒስቴር በበኩሉ ደንበኞች ለዝግጅት የተሰጣቸውን ጊዜ በአግባቡ አለመጠቀማቸው በየማደያዎቹ የሚታየው መጨናነቅ እንዲፈጠር አስተዋጽኦ አድርጓል በማለት ለመንግስት መገናኛ ብዙሃን ገልጿል። ገብረ ሚካኤል ገብረ መድን ዘርዝራለሁ።
የነዳጅ ግብይት ከሚያዝያ 16 ቀን 2015 ጀምሮ ሙሉ በሙሉ በዲጂታል የክፍያ ስርዓት እንዲፈጸም መደረጉን ተከትሎ በአዲስ አበባ በሚገኙ ነዳጅ ማደያዎች የተሽከርካሪዎች መጨናነቅና ረዥም ሰልፍ ይታያል። በማደያዎች የሚታየው መጨናነቅና ሰዓታት የፈጀ ሰልፍ በስራቸው ላይ ተጽዕኖ እንደፈጠረባቸው ከነገሩን የታክሲ አሽከርካሪዎች አንዱ ሲሳይ አሸናፊ ነው።
ተሰልፈን ነው የምንቆየው፣ ብዙ ሰዓት እንሰልፋለን። አሁን እኔ ሌላ ቦታ ተሰልፌ አልቋል ተብዬ ነው እዚህ እንደገና መጥቼ የተሰለፍኩት። ዛሬ ጧት አልሰራውም፣ ነዳጅ ሰልፍ ብቻ ነኝ። አሁን ስንት ሰዓት ነው? 3:25 ነው። ጧት ጀምሬ ነው የተሰለፍኩት። ነዳጅ አለቀ፣ ተመልሼ እዚህ መጥቼ የተሰለፍኩት። እስካሁን አንድ ብር አልሰራውም። 1,000 ብር ነው ገቢ ያስኩት። ከዚህ በኋላ ነው። ከዚህ በኋላ ደግሞ መኪና ነው የሚበዛው፣ ሰው የለም። እስካሁን እንግዲህ 4 ሰዓት ያህል ስራ ፈትቻለሁ ማለት ነው። ህዝቡን ተንገላቷል። እኔ የሚየው ተሰልፍ ያንቹ።
ሌላው የታክሲ አሽከርካሪ መለስ ምትኩ ደግሞ ሁኔታው የትራንስፖርት ችግሩን አባብሶታል ይላል።
ሰልፍ ያዘን አይቀርም፣ ያው ሰዓት ይገልባል፣ አንድ ቢያጆት አቃጥላል። ይኸው የቆመ ህዝብ አለ፣ ያው ታክሲ ስለሌለን እንጂ ተሳፋሪ አውርደ ነው እንጂ ጭነህ አይደለም የምጠብቀው። ካውርድከዋል።
ማንነቴ እንዳይገለጽ ያለን አንድ የማደያ ሰራተኛ ዲጂታል የነዳጅ ግብይት ስርዓቱ በሂደት እንዲተገበር ቢደረግ ኑሮ የሃይነቱ መጨናነቅና የሰዓት ብክነት አይፈጠርም ነበር በማለት ሐሳቡን አጋርቶናል።
በአንድ የተጀመረ ቀስ እያለ ነገሮች ቢጀምሩ ኖሮ ማለትም ያው ግቢ ውስጥ ያለውን ድንኳን ሰርተው አንድ ወር ሁለት ወር ቴሌብር እዚሁ ሰፖርት እያደረገ ሰውን እያለማመድ እያለማመድ በአንድ እያለማመድ እየከፈተ ብሄር ኖሮ እንደዚህ ግርግር ፈጠር። አንድ ሲጀምር ሁሉም ያልከፈተ ነው ይበዛው። ግማሹ ሲመጣ ቴሌብር ነው ስለው የለኝ የሚልሃል፣ ግማሹ ንግድ ባንክ ነው ይልሃል። ክፈት ስትለው ደግሞ በኋላ ያለው እንደገና ይቆማል። ከፊት ያለው ማስተናገድ አንችልም። ስለዚህ በአንዴ ባይሆን ኖሮ ቀስ እያለ ሰው ቢለማመድ ኖሮ ይህ ሁሉ ግርግር አይኖርም ነበር ማለት ነው። ለእኛ ይህ ነው።
ነዳጅ ለመቅዳት ተሰልፈው ያገኘናቸው አቶ ወንደሰን ተድላ ወረፋ ሲጠብቁ 4 ሰዓት ማባከናቸውን ይገልጻሉ።
12 ሰዓት ነው የመጣሁት። እንደውም ቀድሜ የመጣው ነበር የመሰለኝ። አሁን እንግዲህ ማጂ 3 ሰዓት ነው። እንግዲህ እንደምታየው ነው ክራውዱ ይመስለኛል። እንግዲህ አንዳንዱ ሰው አፕሊኬሽኑ ሲያጭን ይመጣል። ህብረተሰቡ ይመስለኛል ግንዛቤውን በደንብ የተረዳ አይመስለኝም እንጂ ሲስተሙ፣ ዘመናዊ ሲስተሙ አጠቃቀሙ ወደነዋል። ግን አሁን ገና ሰው እስከሚረዳው ድረስ እንደዚህ አይነት ክራውዶች ይኖራሉ ብዬ ነው የማስበው። እና ወይም ደግሞ ሁለቱንም ማስኬድ ሰው እስኪለምደው ድረስ ካሹንም ቴሌብሩንም ማስኬድ ጥሩ ነው። ጎን ለጎን ቢሆን ያለው ነገር ይቀንሳል ብዬ አስባለሁ።
አዲሱ የዲጂታል የነዳጅ ክፍያ ስርዓት ማንኛውም አሽከርካሪ የነዳጅ ክፍያውን በካሽ ሳይሆን የሞባይል ስልኩን በመጠቀም በቴሌብር መተግበሪያ ወይም በሌሎች የዲጂታል የክፍያ ስርዓት አማራጮች ወደ ባንኮች እንዲያስተላልፍ ይጠየቃል። በኢትዮ ቴሌኮም የሞባይል ገንዘብ ማስተላለፍ ኃላፊ አቶ ብሩክ አድሃና በዲጂታል ግብይት ስርዓቱ ላይ ግንዛቤው ለሌላቸው ደንበኞች የተቋሙ ሰራተኞች ድጋፍ እያደረጉ እንደሚገኙ ገልጸዋል።
እንግዲህ ለቴክኖሎጂ አንዳንዱ ሰው አዲስ የመሆን ነገር ስለሚኖር የእኛም ባለሙያዎች ታች ድረስ በማውረድ የገንዘብ ዲጂታል መኒ ወደ ጥሬ ገንዘብን ወደ ዲጂታል መኒ የመቀየር ፒናቸውን የረሱ ከሆነ ፒናቸውን ሪሴት አድርገን የማሳየት ስራዎችን እያደረግ ነው።
በዲጂታል የግብይት ስርዓቱ ላይ የሚታየው መዘግየት አሁን ካለው የኢንተርኔት ፍጥነት ጋራ የሚያያይዙት አሽከርካሪዎችም አሉ። ማንነቴ እንዳይጠቀስ ያሉን አንዲት አሽከርካሪ ይህን ሀሳብ ሰንዝረዋል።
ለእኛ አይሆን፣ ለእኛ ኔትወርክ አይሆን። በዚህ ላይ የትኛው በሄድክበት ቦታ የየትኛው ቦታ ሄደህ ነው ወዲያው አክቲቭ ሆኖ ለስራ የምትመለሰው? ማደያስ የት አግኝተህ ነው ወዲያው ብድግ አድርገህ እንድትመጣ የምትችለው? ስለዚህ ማደያ ብዙ ኖሮ አገልግሎቱ አቅርቦቱ ብዙ ሆኖ ቢሆን ትጠቀማለህ። ግን ይህ ሁሉ ሰው ትናንትና ስራ የፈታው ሰው ብዛት እውነቴን ነው። ስለዚህ ከባድ ነው። እኔ አሁን ትናንትና ስንት ሰዓት ነው ተሰልፌ የቀዳሁት? ጠዋት 4 ሰዓት የመጣ ልጅ ወደ 8 ሰዓት ከምናምን ነው ቀርቶ የተመለሰ። ገብቷላል። በድርጅት ስራ ማለት ነው። ያ መኪና ስራ ሳይሰራ ዋለ ማለት ነው።
አቶ ብሩክ ግን በማደያዎች ያለው መጨናነቅ ከኢንተርኔት ፍጥነት ጋር አይገናኝም ይላሉ።
ኔትወርኮቻችን ይህን ያክል የመጨናነቅ ችግር የለም። በነገር ላይ ብዙ ደንበኞቻችን ግብይቱን በሚፈጽሙበት ጊዜ እንዳልኩ ሰከንዷም አጭር ናት። ሌላም ሰፊ የሆነ የኢንተርኔት የምናምን ነገር የሚፈልገው ነገር የለም። ስልካቸው ላይ ስልክ ቁጥራቸውን እንደሰጡ የሚከፍሉበት ሜሴጅ ይመጣል። እሱ ላይ ፊናቸውን ነው የሚያስገቡት እና ይህን ያክል የጎላ የኔትወርክ ችግር የለም። 100% የማረጋግጠው በኔትወርክ ችግር የገጠመን የለም።
ሁኔታው ከማደያዎች አቅም ጋር እንደሚያያዝም አቶ ብሩክ ጠቁመዋል።
አንዳንድ ማደያዎች 2-3 የፊውል ፓምፕ የመቅጃ እንትን ሳጥኖች አሉ ብዬ ልግለጣቸው። 1-4-5-6 ይኖራል። አንዱ ሳጥን 2 መቅጃ ሊኖረው ይችላል። ስለዚህ አሁን ላይ ኦብዘርቭ እያደረግናቸው ያለ ነው በሙሉ አቅማቸው ማደያዎች አለመስራታቸው አንድ እክል ሆኖ ያለበት ሂደት አለ። ሶ ይህንን በጋራ ደግሞ ማደያዎችን በመንገር እንዲያስተካክሉ የተበላሸ ነገር እንዲሰራ የማድረግ ስራዎችን እያደረግን ነው። ስለዚህ ከዚህ ጋርም ሊገናኝ ይችላል።
የትራንስፖርትና ሎጂስቲክስ ሚኒስቴር በማደያዎች የሚታየው የተሽከርካሪዎች ሰልፍ ደንበኞች ከዲጂታል የግብይት ስርዓት ጋር ለመለማመድ የተሰጣቸውን የዝግጅት ጊዜ በአግባቡ ባለመጠቀማቸው የተፈጠረ ነው ብሏል። ሚኒስቴር መስሪያ ቤቱ ሰሞኑን ለመንግስት ብዙሃን መገናኛ በሰጠው መግለጫ ዲጂታል የነዳጅ ግብይት ስርዓቱ በአዲስ አበባ በሚገኙ 153 ማደያዎች መተግበሩን ጠቅሶ በደንበኞች ዘንድ የሚታየው የዲጂታል መተግበሪያ አጠቃቀም ውስንነትም ለችግሩ መፈጠር አስተዋጽኦ እንዳደረገ ገልጿል። አገልጋዮቹ ግን ችግሩ እስኪፈታ ድረስ መንግስት አማራጭ የክፍያ መንገድ ሊያመቻች ይገባል ይላሉ።
አንደኛ ነገር በኢትዮጵያ ኔትወርክ በሲቢ ብር ተብሎ ይሄን ያህል እንትን ማለት ቢሆን በሲቢ ብርም ለሚጠቀም አክቲቭ የሆነለት አክቲቭ ሆነለት፣ አለዛ ግን በኤቲኤም ብንጠቀም በቃ ማንኛውም ሰው በኤቲኤሙ ቢጠቀም ቢያንስ ስራውን ያቀለዋል። አንደኛ ለሰራተኛው ሲስተሙ ምን ያህል ገብቶናል ነው።
ስራችን እንትተን 2 ሰዓት እና 3 ሰዓት እዚህ መቆም ፌር አይደለም ያስባል። ከሰው ህይወት ላይ ሳይፈልግ ጊዜ ይወሰድበታል። መሰካከል የሚችልበት ነገር ቢፈጠር ጥሩ ነው። አንደኛ ትሬኒንግ ቢሰጣቸው የማዲያው ሰዎች እንደዛ አይነት ነገሮች ቢሆኑ ቶሎ መፍትሄ ይገኛል ያስባለሁ። ህዝቡም እንደገና ተዘጋጅቶበት ቢሆን የተሻለ ይሆናል ያስባለሁ።
ዲጂታል የክፍያ ስርዓቱ በየጊዜው እየተሻሻለ መምጣቱን የገለጸው የትራንስፖርትና ሎጂስቲክስ ሚኒስቴር ይኸው አሰራር ከግንቦት 1 ቀን 2015 ጀምሮ በክልሎችም ተግባራዊ እንደሚደረግ ገልጿል። ለአሜሪካ ድምፅ ገብረ ሚካኤል ገብረ መድህን አዲስ አበባ።
እያዳመጣችሁ ያላችሁት በ19 በ25 እና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮ ሳት የቪኦኤ ኢትዮ ቻናል 57 ላይ ከዋሽንግተን ዲሲ የሚተላለፍላችሁን የአሜሪካ ድምፅ ስርጭትን ነው። የመጀመሪያው ምዕራፍ ዝግጅታችንን አጠናቀን ወደ ሁለተኛው አጋማሽ ሰዓት ላይ እንገኛለን። የሁለተኛው አጋማሽ የመጀመሪያ ቅንብራችን ደግሞ በደቡብ ክልል የተፈጠረውን ኮሌራ ይመለከታል። በደቡብ ክልል ጋሞ ዞን በተከሰተው የኮሌራ ወረርሽኝ 8 ሰዎች መሞታቸውን የዞኑ ጤና መምሪያ ሲያስታውቅ፣ በጋሞና በጎፋ ዞኖች እስከ ትናንት ድረስ በጥቅሉ ከ430 በላይ ሰዎች በበሽታው መያዛቸውን የዞኖቹ ባለሥልጣናትና ነዋሪዎች ለአሜሪካ ድምፅ ገልጸዋል። የፌዴራልና የክልሉ መንግስታት እንዲሁም መንግስታዊ ያልሆኑ ድርጅቶች ድጋፍ እያደረጉ ቢሆኑም የመድኃኒትና የሕክምና ቁሳቁሶች እጥረት መኖሩን አመላክተዋል። ዮናታን ዘብዴዎስ ተጨማሪ ዘገባ ልኳል።
ወረርሽኙ ከተከሰተባቸው አካባቢዎች አንዱ በሆነው በጎፋ ዞን የዛላ ወረዳ ነዋሪ አቶ አስናቀ ባህሉ በሶስት ቀበሌዎች ወረርሽኙ መከሰቱና ሰዎች መታመማቸውን በስልክ ለቪኦኤ ተናግሯል።
እኛ ወረዳ አንድ ሶስት ቀበሌያት ላይ ነው ያለው። ሶስት ቀበሌ ወደ ደቡብ ኦሞ አቅጣጫ በሚገኘው ሶስት ቀበሌያት ላይ ነው ወረርሽኙ የተከሰተው። ያው እስካሁን ድረስ ቁጥጥር እየተደረገ ነው ያለ። ቀበሌያት ወደ ሻቤ ቀበሌ፣ ባዮ ዚማ ቀበሌ እና ብሔራዊ ጋ ቀበሌ ይባላሉ። ሶስት ቀበሌ
የተባበሩት መንግስታት ድርጅት ዩኤን ኦቻ ሰሞኑን ባወጣው ሪፖርት እንደ አውሮፓውያን አቆጣጠር ካለፈው ዓመት ነሐሴ ወር አንስቶ እንዲሁም በቅርቡ ወረርሽኙ ተከስቶበታል ያለውን የደቡብ ክልልን ጨምሮ በሌሎችም ክልሎች 4194 ሰዎች በበሽታው መያዛቸውን አስታውቋል። ክልሉ ነዋሪ አቶ አስናቄም ወረርሽኙ ከአጎራባች ጋሞ ዞን ማላ ጋርዳ ወረዳ ወደ ጎፋ ዞን ዛላ ወረዳ መዛመቱን ተናግሯል።
ምክንያቱ ያው ከሌላ ወረዳ ለቅሶ በሄዱበት ያው በምግብ በውሃ ንክኪ ነው የተላለፈው። ለቅሶ ሄዱ ሰዎች ከኛ ወረዳ ቀበሌያት የሄዱት ወደ በጋሞ ዞን አዲሱ ወረዳ ወደ ማሌ አካባቢ የሚገኝ ወረዳ አለ። እዛ ወረዳ ዘመድ ሞቶ ለቅሶ ሄዱት ሰዎች ናቸው በሽታውን ይዘው የመጡት።
በዛላ ወረዳ የባዮዚማ ጤና ጣቢያ ኃላፊ አቶ ማቴዎስ መንግስቱ እንደገለጹት ከሚያዝያ 9 ቀን 2015 ዓ.ም ጀምሮ በወረዳው በተስፋፋው የኮሌራ ወረርሽኝ ከ59 በላይ ሰዎች ተይዘዋል።
አሁን አስቸጋሪ ይሄ ወቅት አሁን ዝናብ ከዚህ በፊት ፀሐይ አለ 4 ዓመት ሙሉ ሆነ። ከዛ በኋላ ደግሞ ዝናብ መጣ። ለሱ ምቹ ኢንቫይሮንመንት መፍጠሩ ምክንያት ራብ አለ። ትንሽም ቢሆን አሁን ሰው ኢሚኒቲ ራሱ መቋቋም አይችልም። በጣም ራብ የተጎዱ ሰዎች ስለሆነ በቀላሉ ባክቴሪያውን ሊጎዳ ይችላል የሚል ሀሳብ ነው።
ወረርሽኙ የከፋ ጉዳት እያደረሰ የሚገኘው የሕክምና ቁሳቁስና የመድኃኒት እጥረት በመኖሩ እንዲሁም የአካባቢው ህብረተሰብ ድርቁ ባስከተለው ረሃብ በመጎዳታቸው ነው ሲሉ አቶ ማቴዎስ አስረድተዋል። በጋሞ ዞን ጤና መምሪያ የጤናና ጤና ነክ ድንገተኛ አደጋዎች ቅኝት ዳይሬክቶሬት ዲሬክተር አቶ ታረቀኝ መርዒድ በዞኑ እስከ ትላንትና ሁለት ድረስ ከ350 በላይ ሰዎች መያዛቸውን አስታውቀዋል።
ከ350 አብዛኛው ወደ 308 የሚሆኑ አገግመው ሲወጡ ወደ 40 ምናምን የሚሆኑ እዛ እያገገሙ ናቸው። ያው በየቀኑ በየሰዓቱ ስለሚገባ ቁጥሩ አንዱ ሲጨምር አንዱ እየቀነሰ እንደዛ ነው የሚሄደው እና ኦልሬዲ ወደ 308 አካባቢ የሚሆኑ ታካሚዎች እስከ ትላንትናው ድረስ አገግመው ወጥተዋል።
የደቡብን ጨምሮ በአገሪቱ ልዩ ልዩ ክልሎች በተዛመተው የበሽታው ወረርሽኝ ከ4000 በላይ ሰዎች መያዛቸውና 71 ሰዎች ደግሞ ለህልፈት መዳረጋቸውን በተባበሩት መንግስታት ድርጅት ዩኤን ኦቻ የሰሞኑ ሪፖርት ተገልጿል። በጋሞ ዞን ጤና መምራ የጤናና ጤናነክ ድንገተኛ አደጋዎች ቅኝት ዲሬክተር አቶ ታረቀኝ መርዒድ ወደ ጤና ተቋም ከመምጣታቸው በፊት ለሞት ተዳረጉ ያሏቸውን 5 ሰዎችን ጨምሮ በዞኑ በአጠቃላይ እስካሁን ድረስ 8 ሰዎች መሞታቸውን አስታውቀዋል።
በተለይ ማገገሚያ ውስጥ ከመጡ በኋላ 3 ተመዝግቦብናል። ያው ኮሚኒቲ ውስጥ መጀመሪያ ዳያግኖስ ከማድረጋችን በፊት የተከሰተ እንዳለ ሆኖ ማለት ነው።
የጎፋ ዞን የጤና መምሪያ ኃላፊ አቶ ማርቆስ ማኖታ ወረርሽኙ በጎፋ ዞን በሁለት ወረዳዎች በሚገኙ 4 ቀበሌዎች መከሰቱን ተናግሯል።
በዞናችን ትንሳኤ ዕለት ነው የመጀመሪያው ኬዝ የተፈጠረው። ዞን ውስጥ የትንሳኤ ዕለት ከተከሰተበት ጀምሮ እስካሁን ድረስ አጠቃላይ 86 ኬዞች አሉ። 86 ህሙማን 86 ህሙማን ውስጥ 7 ህሙማን ለጊዜው አሁን ሕክምና ማዕከል ላይ ናቸው። ሙሉ በሙሉ እስኪያገግሙ ድረስ እንደወጡ ያው እነሱም አዲስ የገቡ ናቸው፣ ትናንት የገቡ ናቸው። ከዛ ውጪ 79 ኬዝ ይኖወሷል። ሞት የለም ማለት ነው። አሁን
ወደ ተዘጋጁ ማገገሚያዎች ከመድረሱ በፊት እንደ ሞተ ከሚጠረጠር አንድ ሰው በቀር በዞኑ ሞት አለመመዝገቡን የሚናገሩት አቶ ማርቆስ በሽታውን ለመቆጣጠር ጥረት የተደረገ መሆኑን አስረድተዋል።
በበሽታው የተጠቁ ሰዎችን ልየታና ሕክምና አገልግሎት ማዕከላትን በማዘጋጀት ሕክምና እየተሰጠ ነው ያለው። በተቻለ መጠን ስታንዳርዱን የጠበቀ ሕክምና ማዕከል አዘጋጅተን እዛ ሕክምና እየተሰጠ ነው።
የፌዴራልና የክልል መንግስታት እንዲሁም አጋር ድርጅቶች በሽታውን ለመከላከል ጥረት ያደረጉ ቢሆንም ድጋፋቸው በቂ እንዳልሆነ የሁለቱ ዞን ኃላፊዎች ተናግሯል። በደቡብ ክልል የጋሞና የጎፋ ዞኖች ገጠራማ ወረዳዎች የኮሌራ ወረርሽኝ ከሚደጋገምባቸው አካባቢዎች ውስጥ ተጠቃሾች ናቸው። የአካባቢው ህብረተሰብ ንጽህናቸውን በመጠበቅ የመጸዳጃ ቤት አጠቃቀምን በማስተካከል ምግባቸውን አብስሎ በመብላት በተለይ ፍራፍሬዎችን በሚገባ አጥቦ በመመገብና የሚጠጡትን ውሃ አፍልቶ በመጠጣት ከወረርሽኙ ራሳቸውን እንዲከላከሉ የየዞኖቹ ኃላፊዎች አሳስበዋል። ለአሜሪካ ድምፅ ራዲዮ ዮናታን ዘብዲዮስ ሐዋሳም።
ዮናታን ዘብዲዮስ እናመሰግናለን። በመቀጠል ከአንዲት ወጣት ጋር እናስተዋውቃቸዋለን። ፍቅር ሰለሞን ጨርቃ ጨርቅና የሸራ ላይ የስዕል ጥበብን አንድ ላይ በማዋሃድ ለየት ባለመልኩ ስራዎቿን የምታቀርብ ሰዓሊ ናት። ከአዲስ አበባ ዩኒቨርሲቲ አላይ ስነ ጥበብ ትምህርት ቤት በጨርቃ ጨርቅ ዲዛይን የተመረቀችው ፍቅር ጆንያ በተሰኘ የንግድ መለያዋ በኩል የሴት ቦርሳዎችና የአንገት ልብሶችን ትነድፋለች። ኤደን ገረመው ከፍቅር ሰለሞን ጋር ያደረገችውን ቆይታ ተመልክተን እንመለስ።
በጣም ነው የማመሰግነው። ሙሉ ስምሽን ያለሽበትን ሙያ አድርገሽ አስታውቂልኝ።
እሺ፣ እኔ ማመሰግናለሁ። ስሜ ፍቅር ሰለሞን ይባላል። ከአዲስ አበባ ዩኒቨርሲቲ ካሌ ስነ ጥበብና ዲዛይን ትምህርት ቤት በዲዛይን ነው የተመረኩት እና አሁን በሰዓሊና ዲዛይነር ነኝ። ግራጁዌት ያደርኩት ያው ስካርፍና ባጎችን ነበር የሰራት። ከወጣሁኝ በኋላ ግን የተለያዩ አርቶችን እሰራለሁ እና ባግና ስካርፎችንም እሰራለሁ። ዲዛይን ማለት
ለየት ባለመልኩ ስራዎችሽ ከእልፍና ከሹራብ ስራ ጋር የተያያዘ የሚመስሉ ግን ደግሞ እንደ ካንቫስ ግድግዳ ላይ ተወጥረው የሚቀመጡ አይነት ናቸው እና እስቲ እንዴት ነው የምትሰሪው? ወደዛ አይነት አሰራር ዘይቤስ እንዴት ልትመጪ ይቻልሽ?
አዎ፣ መጀመሪያ ግራጁዌት ያደረኩት እንደነገርኩሽ በባግና ስካርፍ ነበረ የሰራሁት። ያን ደግሞ ጆንያን ከክር ጋር አንድ ላይ ሚክስ አድርጌ ሁለቱን አንድ ላይ በማድረግ ነው ስካርፍና ባጉን የሰራሁት። ከዛ ደግሞ ግራጁዌት አድርጌ ከወጣሁኝ በኋላ ደግሞ ወደ አርቱ ተመልሼ ይሄ ሹራብ ይሄ እንደ ዌቭ ወይም ደግሞ እንደ ሽመና የሚሰራውን እኔ ደግሞ ወደ ስዕሉ አምጥቼ ግድግዳ ላይ የሚሰቀል የተለያዩ አርትወርኮችን እሰራለሁኝ ማለት ነው።
እንዴት ወደዚህ ሀሳብ ልትመጪ ቻልሽ? ምክንያቱም ይሄ ለየት ያለ ነገር ነው እና ወደዚህ መንገድ እንዴት ልትመጪ ቻልሽ?
ከዛ ከወጣሁኝ በኋላ የተለያዩ ኤክስፐሪመንቶችን አደርግ ነበር በራሴ። ይሄ እንደዚህ ቢሆን፣ ይሄ እንደዚህ ቢሰራ እያልኩኝ ጆንያውንና ክሩን አንድ ላይ እያደረኩ እየሰፋው ምናምን አደርግ ነበር እና ከዛ በኋላ በሂደት ነው እንደዚህ ልሰራ የቻልኩት ማለት ነው። እና አብዛኞቹ ስራዎች ኢንስፓየር የሚያደርገኝ ተፈጥሮ ነው። ኢንስፓየር የሚያደርገኝ አብዛኞቹ ስራዎች ወደ ላንድስኬፕ ያደላሉ፣ ወደ ላንድስኬፕ ወይም መልካም ምድር ናቸው እና ይሄ የዛፍትርንም ሁሉ ነገር ስታይ ኔቸር በራሱ ነው የሚሄደው። የዛፍትርንም ስታይ እንደዛ ነው፣ አትገድቢውም፣ እንደፈለገ ነው የሚሄደው እና የኔም ስራዎች እንደዛ በነፃነት የተሰሩ ናቸው እና አብዛኞቹም ስራዬ ደግሞ ከፍሬም የወጡ ናቸው። እንደዚህ ሙሉ ነፃነት ያለው ነው፣ በፍሬም የተገደበ አይደለም እና እንደፈለግኩኝ ነው የሚሰራው። የተሰማኝ ስሜት ማለት ነው።
የባለሙያዎችም የጓደኞችም ሊሆኑ ይችላሉ። እንዲሁም ደግሞ የስዕል ስራዎችሽን የሚያዩ ሰዎች ምላሽ ምን ይመስላል?
ሰው በጣም እያበረታታኝ ነው ማለት ሰው ባላሰበው ባልጠበቀው መንገድ ነው ሰርች የመጣሁት እና የሰውን ፊድባክ በጣም ደስ የሚል ነው። እንደዚህ በይሄ ሽመናን አሁን እንደዚህ እንደ አርት የተጠቀመው የለም ምናምን እና በጣም ብዙ ማበረታቻዎችም ያደርጉልኛል ምናምን። ብዙዎችም ደግሞ ስራዬን እየወደዱ ለራሳቸው እየገዙኝም የሚያበረታቱኝም ብዙ አሉ እና ለእኔም ይበልጥ ሞር እንድሰራ አድርጎኛል። ከዚህ የበለጠ በሌላ መንገድ ደግሞ እንድሰራ እያደረገኝ ነው። አሁንም ሌላ አዲስ ነገር ለመስራት አሁንም እንትናለኝ ሀሳብ አለኝ።
አንቺ ያለሽበት አሁን የስዕል ወይም ደግሞ የዲዛይን ዘይቤ የተለየ ስም አለው ወይ? ምን ይሰኛል? እንዲሁም ደግሞ በስዕሎችሽ ማስተላለፍ የምትፈልጊው መልእክትስ ምንድን ነው? በስራሽ
ዲዛይን ነው መጀመሪያ የጀመርኩበት መነሻዬ ማለት ነው። በቴክስታይል ዲዛይን ነበር ማለትም ባገኘሁት ማቴሪያል ሰዎች ይሄ ማቴሪያሉ ጆንያን አሁን ሁላችንም በየቤታችን ደጃፍ ላይ እየረገጥ ነው ወይ እቃ መያዣ ነው የምናደርገው እና ያንን ማቴሪያል ሪሳይክል አድርጌ ቫሊዩ ኖሮ በውበት ኖሮትም እንዲታይ አድርጌ ነው እየሰራሁኝ ያለሁት ማለት ነው። እና ምንም ነገር እቃ ከሆነ ነገር ተነስተሽ ባለው ነገር ብዙ ነገር መስራት እንደሚቻል ነው የማምነው ከዚህ የበለጠ ማለት ነው።
አሁን ከስዕሉ ጎን ለጎን ቦርሳ ዲዛይን ታደርጊያለሽ?
አዎ፣ ቦርሳዎችን እና ስካርፎችን በተለያየ ዲዛይን ሰው በሚፈልገውን በራሴም እየሰራሁ የተለያዩ ዲዛይኖችን እሰራለሁ እና የራሴ ደግሞ የብራንድ ባለኝ ጆንያ ዲዛይን የሚባል በዛም እየሰራሁኝ ነው። ስዕሉንም እየሰራሁኝ ነው። ሁለቱም
እንዴት ነው? አይከብድም? ሁለት ስራ ጎን ለጎን ማስኬድ አልከበደሽም?
በፕሮግራም ነው የምንቀሳቀሰው። መስራት ያለብኝን ወይ አርቱ መስራት ካለብኝ እንደዛ፣ ወይ ጆን የኛውን የባጎቹ ምናምን መስራትን ካለብኝ እንደዛ አብቃቅቼ ጊዜን በሚያስፈልገኝ ሰዓት የምፈልገውን ነገር እንደዚህ ጎን ለጎን ሁለቱንም እያስኬድኩኝ ይሰራለሁ።
ሰዎች ስራዎችሽን የት ነው የሚያገኟቸው? ቦርሳው በጆን እያም ያሉትን ቦርሳዎችሽን ሊሆን ይችላል። ስዕል ስራዎችሽንም እንዴት ነው ማግኘት የሚችሉት?
የስዕል ስራዎችን ያው አብዛኛውን ጊዜ ያው ስቱዲዮ እየመጡ እየጎበኙ ነው እንትን የሚሉት። ሌላ ደግሞ ኢንስታግራም አካውንት አለኝ፣ ፍቅር ሰለሞን የሚል እዛ ላይ ፖስት ያደረግኳቸውን ነገር ሰዎች እያዩ ኮንታክት ያደረጉኛል። ፕራይም ይህንኑ ነው የምሰራው። ሌላ ያው ከተመርቄ ከወጣሁኝ በኋላ ቀጥታ የተለያዩ ኤግዚቢሽኖችን ነው ያደረግኩት። እንዳልኩሽ ከዲዛይኑ ከባጉና ከስካርፑ ሌላ ወጥቼ የተለያዩ የስዕል ስራዎችን ይሄ የተለያዩ ዲዛይኖችን ወደዚህ አምጥቼ እየሰራ ያለው ያልኩሽም እነሱን እሰራ ነበር እና የተለያዩ ኤግዚቢሽኖችን አቀርብ ነበር። በዛ ደግሞ ሰዎች በጣም ስራዬን እየወደዱት ከዛ በዛ ኢንካም ማግኘት ጀመርኩኝ ማለት። ከዛ ስቱዲዮ የራሴን እንትን አልኩኝ። ከዛ ባጎችንና ስካርፎችንም ደግሞ አንድ ላይ አድርጌ እነሱንም እየሰራሁኝ በራሴ ያው እዚህ ደረጃ ደርሻለሁ። እስካሁን እየሰራሁኝ ነው።
እንዴት ነው ሰዓሊ መሆን መፈለግሽን ያወቅሽው? ወደ አለ የስነ ጥበብ ትምህርት ቤት እንዴት ነው የመጣሽው?
አለ የመጣሁት እናቴ ሰዓሊ ነች፣ ወንድሜም ሰዓሊ ነው እና እናቴ የአዲስ አበባ ዩኒቨርሲቲ እዛው ነው ተመርቃ እዛው አስተማሪ ነበረች እና እነሱን አይ ነበረ እነሱ ሲሰሩ ወንድሜም እናቴ። በይበልጥ ደግሞ እናቴ ነች በጣም ኢንስፓየር ያደረገችኝ እንደዚህ እንድሰራ ምናምን እና እነሱን እያየሁኝ ነው እኔም በጣም ፍላጎቱ ያደረብኝ ነው ወደዚህ የገባሁትኝ ማለት።
እንደ ወጣት የስነ ጥበብ ባለሙያ ያሉ ተግዳሮቶች ምንድን ናቸው?
ያው ቻሌንጅ ይኖረዋል ምንም ነገር ስትሰሪ፣ ግን ያን እነዛን ቻሌንጆች እኔ ኢሹ ናቸው ብዬ አላነሳቸውም። በቃ የሚያመጣውን ነገር ሰዎች አንዳንዴ ጥሩ ነው አንዳንዴ ደግሞ ላይደግፉሽ ይችላሉ ምናምን፣ ብዙ ቻሌንጆች ይኖራሉ። ግን እነዛን ቻሌንጆች ተቋቁሜ በቃ መስራት እኔ እችላለሁ በቃ እኔ እችላለሁ ማድረግ እችላለሁ ብዬ ነው የማስበው እና ምንም ነገር ከማድረግ ወደኋላ ለማድረግ የምፈልገውን ነገር ማለት ብቻ ያው እንደዚህ ይሄ የራሴን ሎጎ ወይም ደግሞ የራሴን ስራዎች የኔም ብቻ ሳይሆን የሌሎች የተለያዩ አርቲስቶች ሊሆን ይችላሉ ሰው እንደዛ ዲፕሊኬት እያደረገ ያለ ራስሽ ፍቃድ ማለት ነው። እንደዚህ አይነት ነገሮች በጣም አሉ። እና እሱ ላይ በደንብ እንትን ይባል እያስተዋለው እንጂ ሌላ ነገር የለም።
እንግዲህ በቀጣይ ራስሽን የት ነው የምታየው? ምን አይነት አላማዎችና እቅዶች ይሳሉሽ?
ከዚህ በኋላ የራሴን ይሄ ብራንድ ሎጎዬንም ዲዛይኑንም አርቱንም ጎን ለጎን ከዚህ በተሻለ በአዲስ ነገር ደግሞ አሁን ከምሰራው ደግሞ በተሻለ ነገር ከዚህ የበለጠ መስራት ትፈልጋለሁ። ባለም አቀፍ ደረጃ ከዚህ የተሻለ አሻሽዬ መስራት ትፈልጋለሁ።
እሺ ፍቅር፣ በጣም ነው የማመሰግነው ከኛ ጋር ከጋቢና ቤ ጋር ስለነበረሽ ቆይታ።
እኔም በጣም አመሰግናለሁ። ቴንኪዩ።
አድማጮቻችንና ተመልካቾቻችን ዝግጅታችንን ወደ ማጠናቀቁ እየተቃረብን ነው። ከዚያ በፊት ግን
ቀጥሎ የሚሰማው ርዕሰ አንቀጽ የዩናይትድ ስቴትስን መንግስት አቋም ያንጸባርቃል።
የያዝነው ሚያዝያ ወር በየመን የተኩስ ማቆም ስምምነት የተደረገበት አንደኛ ዓመት መሆኑን በማስታወስ የዛሬው ርዕሰ አንቀጽ ይንደረደራል። ከተኩስ ማቆሙ በፊት በኢራን የሚደገፉት የሀውቲ አማጽያንና ዓለም አቀፍ ውቅና እንዲሁም በሳውዲ አረቢያ እና በተባበሩት የአረብ ኤምሬትስ የሚደገፈው የየመን መንግስት መካከል ግጭት ሲካሄድ ሰንብቷል። በተባበሩት መንግስታት ድርጅት አማካኝነት የተደረሰው ይህ የተኩስ አቁም ስምምነት ከእንደ አውሮፓውያን አቆጣጠር 2014 ዓ.ም ወዲህ ረጅም ጊዜ የቆየን ሰላም አምጥተዋል ሲል ይቀጥላል ርዕሰ አንቀጹ። ከሰባት ዓመታት በላይ የቆየው ግጭት የየመንን ኢኮኖሚ አውድሞ በዓለም ከፍተኛውን የሰብአዊ ቀውስ አስከትሏል። በአሁኑ ወቅት 21.6 ሚሊዮን ሰዎች የሰብአዊ ድጋፍ እንደሚያሻቸው ርዕሰ አንቀጹ ጠቁሟል። 6 ሚሊዮን የመናውያን ሲፈናቀሉ በመቶ ሺህ የሚቆጠሩ ደግሞ የተለያየ ደረጃ ላይ የሚገኝ የምግብ ዋስትና እጦት ገጥሟቸዋል። አንዳንዶቹ ረሃብ ተጋርጦባቸዋል። የተኩስ ማቆም ስምምነቱ አብዛኛውን ሁከት ሲያስቆም፣ ወደፊት ለሚጠበቀው ዘላቂ የሰላም ስምምነት ጥርጊያ መንገድ ከፍቷል። ነገር ግን ውጊያውን ሙሉ ለሙሉ አላቆመም። ያም ቢሆን የተገኘው አንጻራዊ ሰላም የሲቪሎችን ሞት በ60% ቀንሶታል። በተጨማሪም በሰንዓ የሚገኘው አየር ማረፊያ ለንግድ አየር መንገዶች ክፍት እንዲሆን አስችሏል። ነዳጅ በመግባቱም የንጹህ ውሃ፣ የኤሌክትሪክ፣ የጤናና ሌሎች አቅርቦቶች እንዲሻሻሉ አድርጓል። ተኩሱ ጋብ በማለቱ የሬዴስ ሠራተኞች በርከት ያሉ ሰዎችን ለመርዳት አስችሏቸዋል ሲል ርዕሰ አንቀጹ ይቀጥላል። በተመድ አማካኝነት የተደረሰው ተኩስ ማቆምና በዩናይትድ ስቴትስ የተከናወነው የዲፕሎማሲ ሥራ በአብዛኛው ውጊያውን አስቁሞ በሺ የሚቆጠሩ ሲቪሎችን ሕይወትን ቢታደግም ስምምነቱ ግጭቱን በዘለቄታው ለመፍታትና ሁሉን አቀፍ የሆነና በየመናውያን የሚመራ የፖለቲካ ሂደት ውስጥ ለመግባት የመጀመሪያው እርምጃ እንደሆነ ዩናይትድ ስቴትስ ትረዳለች ሲሉ የውጭ ጉዳይ ሚኒስቴር ምክትል ቃል አቀባይ የሆኑት ቬዳንት ፓተል መናገራቸውን ርዕሰ አንቀጹ ጠቅሷል። ፕሬዚደንት ጆ ባይደን በጽሑፍ ባስተላለፉት መልእክት ደግሞ ተኩስ ማቆሙ ጠቀሜታው የጎላ አዲስ ምዕራፍ የከፈተ መሆኑን ጠቁመዋል። ተኩስ ማቆሙ እንዲዘልቅ ማድረግና ወደ ሰላም የሚደረገውን ሂደት ማቀላጠፍ በመካከለኛው ምስራቅ ካሉ አጋሮቻችን ጋር በምናደርገው ግንኙነት የአስተዳደሬ ዋናው ትኩረት ነው። በተገኘው መልካም ለውጥ ላይ ተመርኩዘን ለመቀጠልና ለአስፈሪው ግጭት ሁሉን አቀፍ መፍትሄ ለማምጣት በምናደርገውን ጥረት እንቀጥላለን ሲሉ ፕሬዚደንት ባይደን በጽሑፍ መልእክታቸው ማስፈራቸውን ርዕሰ አንቀጹ ጠቅሷል። ዩናይትድ ስቴትስ በአካባቢው ካሉ አገሮች ጋር ያላትን አጋርነት በተመለከተ እንዲሁም ሳዑዲ አረቢያንና ዩናይትድ አረብ ኤምሬትስን በኢራን አማካኝነት ከሚመጣው ጥቃት ለመከላከል ሙሉ በሙሉ ቁርጠኛ ነች። ከየመን ድንበር በኩል ሲፈጸም የነበረው ጥቃት እንዲሁም የመን ውስጥ ሲደረግ የነበረው የአየር ድብደባ ባለፈው አንድ ዓመት መቆሙ የተኩስ ማቆሙ ሌላው መልካም ውጤት ነው ሲሉ ፕሬዚደንት ባይደን አስታውቀዋል። በየመን ያለውን ጦርነት እስከ ወዲያኛው ለማስቆም በቀጠናው ከሚገኙ ሁሉም አጋሮቻችን ጋር ትብብራችንን ለመቀጠል እሻለሁ ማለታቸውንም ጠቅሶ የዛሬው ርዕሰ አንቀጽ ደምድሟል።
ቀደም ሲል የሰማችሁት ርዕሰ አንቀጽ የዩናይትድ ስቴትስን መንግሥት አቋም የሚያንጸባርቅ ነበር።
የአሜሪካ ድምፅ የአማርኛ አገልግሎት ከሰኞ እስከ እሁድ ትኩስ ዓለም አቀፍ ዘገባዎችን፣ አዳዲስ መረጃዎችን ለአድማጮች ያደርሳል። የየዕለት መሰናዷችንን በ19 በ25 በ31 ሜትር ባንዶች አጭር ሞገድ እንዲሁም በኢትዮ ዛት በቪኦኤ ኢትዮ ቻናል ኤንኤስኤስ 12 ላይ ያዳምጡ። በዌብሳይታችን አምሃሪክ ዳት ቪኦኤ ኒውስ ዳት ካም፣ በፌስቡክ አት ቪኦኤ አምሃሪክ፣ በትዊተር ሃሽታግ ቪኦኤ አምሃሪክ ላይም ዝግጅቶቻችንን እናገራለን። በኢንስታግራምና ዩቲዩብ አውታሮች ላይም እንገኛለን። አስተያየትና ጥቆማ ሲኖራችሁ ተዘዋዋሪውን የስልክ መስመራችንን 202-205-9942 የውስጥ መስመር 14ን ተጠቅማችሁ አስተያየታችሁን በድምፅ በተቀረጸው መመሪያ መሰረት አኑሩልን። አሊያም ደግሞ የመደመር ምልክትና አንድ ቁጥርን በማስቀደም በዋትሳፕ ቁጥራችን 202-251-3505 ላይ መልእክታችሁን በድምፅ ቀርጻችሁ አስቀምጡልን። ሆርን አት ቪኦኤ ኒውስ ዳት ካም ላይ ደግሞ የኢሜይል መልእክቶቻችሁን ልታደርሱን ትችላላችሁ። የአሜሪካ ድምፅ ቪኦኤ። አድማጮችና ተመልካቾቻችን አብራችሁን ስላመሻችሁ በእጅጉ እናመሰግናለን። በመስተንግዶ ሀብታሙ ስዩም፣ በቅንብሩ ደግሞ ኤልያስ ስማረ አብረናችሁ ነበር። ዋና አዘጋጃችን ጽዮን ግርማ ናት። ከመላ የቪኦኤ ባልደረቦች ጋር መልካም ምሽት እንዲሆንላችሁ እመኛለሁ። ሰናይ ምሽት።